የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ በዋሽንግተን ዲሲ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁለት ሰላማዊ ሰልፎችን አድርገዋል። ሰሞኑ የደረሰውን የህይወትና የንብረት ውድመት የሚያወግዝ የጠቅላይ ሚኒስትር አብይ አህመድ አስተዳደር ህግን ለማስከበር እየወሰደ ነው የተባለውን እርምጃ ለመደገፍ ሲጠራ ሲሆን፣ ሁለተኛው ደግሞ ከተለያዩ የዩናይትድ ስቴትስ ግዛቶች እንደመጡ የተናገሩ ወጣቶች የታሰሩ የፖለቲካ እስረኞች ይፈቱ ይሉና ሌሎችንም መፈክሮች የሚያሰሙ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ አርብ ሐምሌ 10/2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ፣ ከዕለቱ ዜና አቅራቢ አዳነች ፍስሐዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍስሐዬ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍስሐዬ ነኝ። የኮሮና ቫይረስ መዛመት በዓለም ደረጃ ሽቅብ እየወጣ ነው። በዓለም ዙሪያ ወደ 14 ሚሊዮን የሚጠጉ በቫይረሱ የተያዙ ሰዎች እንዳሉ የጆንስ ሆፕኪንስ ዩኒቨርሲቲ መዝግቧል። ዩናይትድ ስቴትስ ውስጥ ከ3.5 ሚሊዮን በላይ በኮሮና ቫይረስ የተያዙ ሰዎች አሉ። ከዓለም ቀዳሚነቱን ቦታ እንደያዘች ነው። ሁለተኛው ሀገር ብራዚል ስትሆን ከ2 ሚሊዮን በላይ የቫይረሱ በሽተኞች አሏት። ህንድ ውስጥ 1 ሚሊዮን ሰዎች በቫይረሱ ተይዘዋል። የኒውዮርክ ታይምስ ጋዜጣ ባወጣው ሀስ መሰረት ዩናይትድ ስቴትስ ውስጥ በየቀኑ ከ75000 በላይ የሚሆኑ ሰዎች በቫይረሱ እንደሚያዙ ትናንት ተገልጿል። ባለፈው አርብ በየዕለቱ 68241 ሰዎች በቫይረሱ ይያዛሉ ተብሎ ነበር። ትናንት በሀገሪቱ ዙሪያ የሞቱት ሰዎች ወደ 1000 እንደሚጠጉ ተገልጿል። የፖለቲካ አመራር ፍላጎትና ተግባር በህብረተሰቡ ሲደገፍ የኮሮና ቫይረስን መዛመት ለመቆጣጠር እንደሚቻል ስፓኝ አሳይታለች ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ዛሬ ባወጣው ዘገባ በኮሮና ቫይረስ መዛመት ምክንያት በቀጣዮቹ ወራት ቢያንስ 25 ሀገሮች አስከፊ ረሃብ እንደሚገጥማቸው ገልጿል። ድርጅቱ ከሶስት ወራት በፊት ታይቶ የማይታወቅ አይነት ረሃብ ሊከሰት ይችላል ሲል ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሳውቆ እንደነበረ የምግብ ፕሮግራሙ ዋና ስራ አስኪያጅ ዴቪድ ቤስሊ ጠቁመዋል። አሁን የወጣው አሃዝ በሚያሳየን መሰረት ታዲያ ከዚያ በኋላ በሚሊዮኖች የሚቆጠሩ በድህነት የሚኖሩ ቤተሰቦች ለአስከፊ ሁኔታ ተዳርገዋል ብለዋል። የሚከሰቱትን ችግሮች ለመርዳት የዓለም የምግብ ፕሮግራም 4.9 ቢሊዮን ዶላር እንደሚያስፈልገው አስገንዝቧል። እጅግ ተጋላጭ በሆኑት ሀገሮች ረሃብ እንዳይገባ ለመከላከል ደግሞ 500 ሚሊዮን ዶላር እንደሚያስፈልገው ድርጅቱ አስታውቋል። ለረሃብ የተጋለጡት ሀገሮች በአፍሪካ፣ በእስያ፣ በካሪቢያን፣ በላቲን አሜሪካ እና በመካከለኛው ምስራቅ እንደሚገኙ የዓለም የምግብ ፕሮግራም አስገንዝቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አንዳንድ የደቡብ አፍሪካ ሆስፒታሎች በቂ የሕክምና ሰራተኞችና መሳሪያዎች የሉንም በማለት በመቶዎች የሚቆጠሩ በኮሮና ቫይረስ የተያዙ በሽተኞችን አንቀበልም እያሉ መሆናቸው ተዘግቧል። ፖርት ኤልዝበት በሚገኘው ሆስፒታላቸው ውስጥ ያለው በጠና የታመሙ ሰዎች የሚታከሙበት ክፍል ለመቀበል የቻለው ለሕክምና ከመጡት አንድ አራተኛዎችን ብቻ ነው ሲሉ ዶክተር ቶቪሳ ፎዶ ተናግረዋል። ይህ ሁኔታ ልብ የሚሰብር መሆኑን የገለጹት ዶክተር ፎዶ በርካታ ሰዎች በሕክምና ጦት ምክንያት እየሞቱ ናቸው ብለዋል። ደቡብ አፍሪካ ውስጥ ከ300,000 በላይ የሚሆኑ ኮሮና ቫይረስ እንደያዛቸው በምርመራ የተረጋገጠ ሰዎች እንዳሉ፣ በሞት የተለዩት ደግሞ ከ4,400 በላይ እንደሚሆኑ ተገልጿል። ደቡብ አፍሪካ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 300,000 በደረሰበት በአሁኑ ወቅት የሀገሪቱ አየር መንገድ መልካም ዜና መስማቱ ተዘግቧል። በፊትም ቢሆን በመንገድ አገር ላይ የነበረው አየር መንገድ ከሀገሪቱ መንግስት የገንዘብ ድጎማ እንደሚያገኝ ተገልጿል። በኮቪድ-19 ምክንያት የተዘጉ ድንበሮችና የአየር በረራ መስመሮች ቀስ በቀስ እየተከፈቱ ባሉበት በአሁኑ ወቅት ሌሎች የአፍሪካ አየር መንገዶችም ድጎማ እያገኙ መሆናቸው ታውቋል። በአጠቃላይ የአየር መጓጓዣ ሁኔታው እየጨለመ ነው ተብሏል። ኮሮና ቫይረስ በዓለም አቀፍ ደረጃ የአየር በረራ ኢንዱስትሪን ክፉኛ የጎዳ ሲሆን በበርካታ የአፍሪካ አየር መንገዶች ላይ ግን ለሞት ሊያበቃ የሚችል ያህል ጉዳት እንዳደረሰባቸው ታውቋል። ቫይረሱ በአፍሪካ ዙሪያ ባሉት የአየር በረራ ኢንዱስትሪዎች ላይ ያደረሰው ጉዳት በቢሊዮኖች ዶላሮች የሚቆጠር ገቢን እንደሚያሳጣና በሚሊዮኖች የሚቆጠሩ የሥራ ቦታዎችን ሊያከትም እንደሚችል ጠበብት ይናገራሉ። ወደ አፍሪካ የሚደረገው የጉብኝት ፍሰትና ከአህጉሪቱ ወደ ውጭ የሚላኩት የሮዝ አበቦችና የአትክልት ምርቶችም ትልቁ ጉዳት ሊደርስባቸው እንደሚችል ጠበብቱ ተንብየዋል። የቫይረሱ መዛመት በንግድ ላይ ከሚያደርሰው ጉዳት አልፎ በአህጉሪቱ የረጅም ጊዜ ፍላጎት የሆነውን የቀጠናዊ ንግድና የፖለቲካ መቀራረብንም እንደሚያሰናክል ተገልጿል። ወደ ሌላ ዜና ስናመራ ደግሞ አንድ የሱዳን የሴቶች መብት ቡድን ጥምረት በሽግግሩ መንግስት ህገ መንግስት ላይ በሰፈረው መሰረት በመላ የመንግስት የስልጣን እርከኖች በክፍላተ ሀገር አስተዳዳሪነትም ጭምር ሴቶች ቦታ እንዲያገኙ ጠይቋል። የሱዳን ሴቶች ባለፈው ዓመት የኦመር አልበሽርን መንግስት ባስወገደው አቤት ውስጥ ትልቅ ሚና መጫወታቸው እውቅና ሊሰጠው ይገባል ሲል ከ10 በላይ የሚሆኑ የፖለቲካና የሲቪል ማህበራት የሴቶች ቡድኖችን ያቀፈው ጥምረት ጥያቄ አቅርቧል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በርካታ ሴቶችን በመንግስት የፖለቲካና ከፍተኛ የስልጣን ቦታዎች ላይ ለመሾም የገቡትን ቃል መተግበር አለባቸው ሲሉ የጥምረቱ አባል ሰሚያ አሊ ኢስሐቅ ባለፈው ረቡዕ ባደረጉት ጋዜጣዊ ጉባኤ አስተንብበዋል። በሀገሪቱ ህገ መንግስት ላይ በሰፈረው አንቀጽ መሰረት ከመላ የሀገሪቱ መማክርት መቀመጫዎች 40% ለሴቶች መሰጠት አለበት። የሱዳን የማስታወቂያ ሚኒስትር ፋይሳል መሐመድ ሳልህ ባለፈው ሳምንት በተናገሩት መሰረት የ13 የክፍላተ ሀገር አስተዳዳሪዎች የሹመት ጥቆማ ተጠናቋል። ነገር ግን በአስተዳዳሪነት የሚሾሙት ሴቶች ብዛትን አስመልክቶ የሚካሄደው ንግግር ቀጥሏል። ሚኒስትሩ እንደሚሉት አንዳንድ የፖለቲካ ኃይሎች ሴቶችን በአስተዳዳሪነት መሾም ላይ አልተስማሙም። በመጨረሻም በኮንጎ ዲሞክራሲያዊ ሪፑብሊክ ምዕራባዊ ክፍል በኢቦላ ወረርሽኝ የተያዙ ሰዎች ቁጥር ከ2 ዓመታት በፊት በአካባቢው ከነበረው የበዛ መሆኑን የዓለም የጤና ድርጅት ባለስልጣኖች ትናንት ተናግረዋል። በአሁኑ ወቅት በምዕራባዊው ክፍል 56 የኢቦላ በሽተኞች እንዳሉ በአፍሪካ የዓለም የጤና ድርጅት ስራ አስኪያጅ ዶክተር ማትሺዲሶ ሙየቲ ገልጸዋል። በተለይም በአካባቢው ከዚህ ቀደም ከነበረው የበዛ መሆኑ ያሳስባል ብለዋል። ኢኳተር ስለተባለው የኮንጎ ዲሞክራሲያዊ ሪፑብሊክን ከማዕከላዊ አፍሪካ ሪፑብሊክ ጋር ስለሚያዋስነው ሰፊ ክፍለ ሀገር ነው የሚናገሩት። ከ2 ዓመታት በፊት በአካባቢው በኢቦላ የተያዙ ሰዎች ቁጥር 54 እንደነበርና እንቅስቃሴን በማገድ ከዛ እንዳይበዛ ለማድረግ ተችሎ እንደነበር ስራ አስኪያጁ ጠቁመዋል። ዓለም አቀፉ ወረርሽኝ ኮቪድ-19 በተዛመተበት በአሁኑ ወቅት ኢቦላን የመከላከሉ ጥረት በአቅርቦት እጦትና በቦታው አቀማመጥ ችግር ምክንያት ከባድ መሆኑን ሙየት ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። የሳምንት መጨረሻ መልካም እንዲሆንላችሁ እንመኛለን።
ዳንችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሐምሌ 10 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዛሬ በዋሽንግተን ዲሲ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁለት ሰላማዊ ሰልፎችን አድርገዋል። የመጀመሪያው ኢትዮጵያ ውስጥ ከሰሞኑ የደረሰውን የህይወትና ንብረት ውድመት የሚያወግዝና የጠቅላይ ሚኒስትር አብይ አህመድ አስተዳደር ህግን ለማስከበር እየወሰደ ነው ያለውን እርምጃ ለመደገፍ የተጠራ ነው። ሁለተኛው ደግሞ ከተለያዩ ዩናይትድ ስቴትስ ግዛቶች እንደመጡ የሚናገሩ ወጣቶች የታሰሩ የፖለቲካ እስረኞች ይፈቱ፣ ከናቶ ጀዋር መሐመድ ጋር በመገኘታቸው ብቻ ያለጥፋታቸው የታሰሩ 3 የአሜሪካ ዜጎችም በአስቸኳይ እንዲፈቱና ኢትዮጵያ ውስጥ የተፈጸመው ሰብአዊ መብት ጥሰት በገለልተኛ አካል እንዲጣራ የሚል ነው። የሁለቱንም ሰልፎች አስተባባሪዎች ዘጋቢዎቻቸውን አነጋግረዋቸዋል። ሀብታሙ ስዩም የመጀመሪያውን ሰልፍ፣ ጽዮን ግርማ ደግሞ ሁለተኛውን ሰልፍ ተከታትለዋል።
አቶ ሰለሞን ጀማነህ ዛሬ በዋሽንግተን ዲሲ ከተማ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገውን ሰላማዊ ሰልፍ ካስተባበሩት መካከል አንዱ ናቸው። ሰልፉን የጠሩበትን ምክንያት እንዲያስረዳሉ።
የኦሮሚኛ አቀንቃኝ ደፋይ በኦሮሞ ኮሚኒቲ የሚታወቅ አይከን የሆነ ልጅ ሀጫሉ ሁንዴሳ በግፍ ተገድሏል። የእሱን ግድያ ምክንያት በማድረግ ደግሞ ህዝብን በጅምላ የመግደል በአርሲ፣ በሻሸመኔ፣ በሐረር ሰዎች በእምነታቸውና በብሔራቸው የተገደሉበት ሁኔታ ነው ያለው። ከዛም በመቀጠል ዶክተር አብይ አድሚኒስትሬሽን አስፈላጊውን እርምጃ እየወሰደ ነው የሚገኘው እና የዚህ ሰልፍ አስተባባሪዎች ዶክተር አብይ አድሚኒስትሬሽን እየወሰደ ያለውን እርምጃ በመደገፍ በቀጣይነትም እነኝህን ወንጀለኞች ለህግ ስራውን በተጠናከረ መልኩ አቅርቦ ለህዝብ በግልጽ የሰሩትን ወንጀል በአይነት የሚያቀርቡበትን መንገድ ግልጽ በሆነ መልኩ ለህዝብ እንዲያሳውቅ ለመጠየቅ፣ ሌላው ደግሞ ከምንም በላይ የኢትዮጵያን የማተራመስ ስራዬ ብለው የያዙ ገንዘብ እየተቀበሉ ያችን ሀገር ታሪኳን በማቆሸሽ ብሔርና ብሔር ተዋልዶ ተፋቅሮ እንዳልኖረባት የማተራመስ የያዙ የራሳቸውን ጥቅም ብቻ አስበው እየሰሩ ያሉ በእነሱ ላይ ሁሉም ኢትዮጵያዊ አይኑን እንዲያተኩር፣ ኢትዮጵያን ጠብቅ፣ መንግስትን ህዝብ እርዳታ ያስፈልገዋል፣ ኢፌክቲቭ ስራ እንዲሰራ እና ህዝብ ነቅቶ አገሩን እንዲጠብቅ፣ ቀድሞ የነበረው የህዝብ ተህዝብ ትስስር፣ የህዝብ መዋለድ፣ እርስ በርስ መከባበር፣ ፍቅር እንዲቀጥል ያለንን ሜሴጅ ለማስተላለፍ ነው እንግዲህ ዋናው የሰልፉ ዓላማ።
አቶ ሰለሞን ቀደም ብለው ከጠቀሷቸው ምክንያቶች በተጨማሪ መላ ኢትዮጵያንን ይመለከታሉ ባሏቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይም ድምጻቸውን ለማሰማት እንደወሰኑ አጋርተውናል።
የአባይ ጉዳይ የሚያከፋፍልን ጉዳይ አይደለም። የኮቪድ ጉዳይ ያለ ህዝባችን ከበሽታው በበለጠ በረሃብ እየተሰቃየ ነው ያለው። ያንንም ዩናይትድ ሆነን ነው ይሄን ነገር መንግስት መርዳት ያለብን፣ የኢትዮጵያን ህዝብ መርዳት ያለብን። ዶክተር አብይን የመርዳት የመጥላት ጉዳይ አይደለም። ይሄ የኢትዮጵያ ጉዳይ ነው። ሁላችንን ሊያስተሳስበን፣ ሁላችንን ሊያነጋግረን፣ ሁላችንን እጅ ለእጅ ሊያያይዘን የሚችል ኮዝ አለን። የአባይ ጉዳይ፣ የኮቪድ ጉዳይ፣ የኢትዮጵያ እንደ ሀገር የመቀጠል ጉዳይ እና ይሄ ሀሳብ ሁሉንም ልብ እና አእምሮ ይገዛል ብለን ነው ያሰብነው።
አቶ ዳዊት አላምቦ በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ናቸው። የኢትዮጵያ መንግስት የህዝቦችን ደህንነት እንዲያስጠብቅ የጀመረውንም እንዲቀጥል ለመጠየቅ ሰልፉን እንደተቀላቀሉ ይናገራሉ።
ትልቁ ፉን ደግፌ የወጣሁበት ምክንያት ኢትዮጵያን ለማስቀጠል የተለያዩ ጽንፈኛ ኃይሎች በዘር ተደራጅተው አገር ለመበጠን ያሰሩት ሴራ መንግስት ማክሸፉን በማድነቅና በጎኔ ነን የሚለው መልእክት ለማስተላለፍ፣ ሁለተኛ የዘር ፖለቲካ እስካለ ድረስ በአገር ላይ በህዝብ ላይ በዘርና በሃይማኖት ሞቲቬት እየተደረገ የሚደርሰው ጥቃት መቆሚያ ስለሌለው መንግስት ይህን እንዲያስብና ኢትዮጵያን አንድ አድርጎ ወደፊት ለማስቀጠል የያዘው ህዝቡ እንዲያደርስ ምን ድጋፍ ለመስጠት ነው። እንደገና በዛ አካባቢ ደግሞ የሞቶ ወንድማችን ሀጫሉ ሁንዴሳ በግፍ ስለተገደለ የእሱ ገዳዮች ለህግ ቀርበው ለህዝብ ፍርዳቸው በይፋ እንድታወቅና ላጊውን የህግ ፍርድ እንዲያገኙ ጥያቄ ለማቅረብ ከዛም አልፎ በተለያዩ የኢትዮጵያ ከተሞች ሻሸመኔ፣ ዝዋይ፣ አርሲ በህዝባችን ላይ የደረሰው እልቂት ጣሊያን እንኳን በወራሪ ኢጣሊያ የራሱን የኢትዮጵያ ከተማ አላቃጠለችም። የራሳቸው ከተማ ያቃጠሉ እስከተጠበቁበት እየተያዙ ለህግ ካልቀረቡ ለወደፊትም ለሀገራችን ለህዝባችን ደህንነት አስጊ ናቸውና ይሄን መንግስት በያዘው ህግን የማስከበር ሂደት አጠናክሮ እንዲቀጥል ጥያቄ ለማቅረብ ነው። ነገታ
አቶ ዳዊት ኢትዮጵያ የህግ የበላይነት የሚከበርባት ሀገር እንድትሆን በብርቱ መሰራት እንዳለበትም ይመክራሉ።
ኢትዮጵያ መተዳደር የሚገባት በህግ ነው፣ በግለሰብ አስተሳሰብ በግለሰብ ውሳኔ በፖለቲካ ፓርቲ ድጋፍና ተቃውሞ ባይሆን እስካሁን የጎዳን ሲስተሙን ልክ እንደ ሰለጠኑ አገራት ስላልዘረጋን ሁሉም ሰው ማን አለ ለኔ ማን አለ ለኔ ማን ቆመ ዘመዴ ማን ነው ፓርቲዬ ማን ነው ወገኔ ማን ነው በሚል እየሄደ አገርን ወደ ማጥፋት ደረጃ ስለደረስን ከዘረኝነት አስተሳሰብ እንድንላቀቅ የኢትዮጵያን ህዝብ ይማጸናል። በሰለጠነ ዓለም ላይ ከጓቲማላ ከኤልሳልቫዶር ከስፔን ከአውሮፓ ከቻይና ጋር አንድ ላይ ይኖራችሁ ከኔ ከተማ እከለ ይውጣ ከእከለ ከተማ እኔ መኖር አልችልም እያላችሁ ከዚህ ሆነችሁ ጥላቻን እንድታስተጋቡ ግለሰቦች ከዚህ አይነት ተልካሻ ተግባር እንድትቆጠቡ ይፈልጋለሁ።
አስተባባሪዎች በዚህ ሰልፍ ላይ ከተለያዩ የዋሽንግተን ዲሲ አጎራባች ስፍራዎች የተሰበሰቡ በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያን ይገኛሉ ብለው እንደሚገምቱ ነግረውናል። ይህ በእንዲህ እንዳለ ዋሽንግተን ዲሲ ሌላ ሰልፍም አስተናግዳለች። ሁለተኛው ሰልፍ ደግሞ ከተለያዩ የዩናይትድ ስቴትስ ግዛቶች እንደመጡ የሚናገሩ ኢትዮጵያውያንና ትውልደ ኢትዮጵያን የታሰሩ የፖለቲካ እስረኞች ይፈቱ ከናቶ ጆዋር መሐመድ ጋር በመገኘታቸው ብቻ ያለ ጥፋታቸው የታሰሩ 3 የአሜሪካ ዜጎች በአስቸኳይ እንዲፈቱና ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በገለልተኛ አካል እንዲጣራ የጠየቁበትም ነው። ስለዚህኛው ሰልፍ ያጠናቀረችውን መረጃ ጽዮን ግርማ እንደሚከተለው ታስደምጠናለች።
አመሰግናለሁ ሀፍታሙ። መነሻቸውን ከዋሽንግተን ዲሲ 17ኛውና ኬጎዳና አድርገው ወደ ዩናይትድ ስቴትስ ምክር ቤት በማቅናት ላይ ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፈኞች አላማ በተመለከተ የዲሲ ከተማ ነዋሪ የሆነችውንና የሰልፉ ቃል አቀባይ ኤፍራታ ኢብሳን በስልክ ጠይቂያታለሁ።
የተዘጋጀው በኢትዮጵያ ውስጥ የፖለቲካ አስተሳሰባቸው ትንሽ ላይ የተላለ ሰዎች እስር ቤት በመግባታቸው እና እስር ቤት እንዲለቀቁ ያለምንም ሰበብ የታሰሩ የአሜሪካ ሲቲዝኖች አሉ። እነሱም እንዲለቀቁ የዴሞክራቲክ ኤሌክሽን እንዲካሄድ እና የተፈጸሙት የሰብአዊ መብት ጥሰቶች እንዲጣሩ እና በኢትዮጵያ መንግስት ሳይሆን በthird party በሌላ መንግስት impartial objective መሆን በሚችል መንግስት መሆን አለበት። ሂውማን ራይትስ ኦርጋናይዜሽን ወይም ደግሞ እንደዚያ አይነት
ሌላ ገለልተኛ 3ኛ ወገን መንግስትና የሰብአዊ መብቶችን ጉዳይ የሚከታተሉ ድርጅቶች ማለትሽ ነው?
ድርጅቶች እንደዚያ አይነት ድርጅቶች ናቸው እንጂ የኢትዮጵያ ጋቨርንመንት ራሱ ባደረገው ነገር ላይ ራሱን ስላይ መፍረድ አይችልም። ሰው
ስለዚህ አሁን እናንተ የምታምኑት የኢትዮጵያ መንግስት የመብት ጥሰት ፈጽሟል ብላችሁ ነው?
እንደዛ ብለን ነው የምናምነው። ፖለቲካል ፕሪዝነርስ ነው ወስኖ ማሰር ራሱ አንድ እንደዛ አይነት ቫዮሌሽን ነው። ዲሞክራሲ ውስጥ እንደዚህ አይነት ነገር አይሆንም። ዲሞክራሲ ውስጥ ሰው ፖለቲካ አስተሳሰቡ ስለተለየ አይታሰርም። ዲሞክራሲ ውስጥ እንደዚህ ኢንተርኔት ተጠፍቶ እንደተፈለገ ሰውን ሄደው እንደዚህ ማስጨነቅ፣ መግደል፣ ማሰር ዲሞክራሲያዊ መንግስት የሚያደርገው ነገር አይደለም እና እኛ እዚህ የምንቃወመው ለፖለቲካ ተብሎ የታሰሩትን ሰዎች ይፈቱልን፣ አሜሪካን ሲቲዝን የሆኑ ሰዎች ይፈቱልን።
እነማን ናቸው የአሜሪካን ሲቲዝን የሆኑት 3?
Redwan Aman from Washington State, Yusuf Bashir from Washington State, and Isha Cherry from Minnesota, those two, and Jawar Akababi, taking care of Saru Nacho. ምንም የፈጸሙት ወንጀል የለም። ምንም አልተባሉም። ዝም ብለው ነው የታሰሩት።
አሁን እናንተ የተሰባሰባችሁት ወጣቶች ከየት ከየት የመጣችሁ ናችሁ?
ከሚኒሶታ፣ ከኦሃዮ፣ ከኦሪገን፣ ከካሊፎርኒያ ከሁሉም ስቴት የመጡ ናቸው።
ስንት ሰዓት ላይ ጀምራችሁ ስንት ሰዓት ነው የምትጨርሱት? የት አካባቢ ነው ስ የምታደርጉት?
ጠዋቱ 11:00 AM ላይ ነው የጀመርነው። አሁን መንቀሳቀስ ጀምረናል። ካፒታል ድረስ ነው የምንሄደው። በዚህ ሰዓት ላይ ያልቃል ማለት ትንሽ ይከብዳል፣ ግን አሁን ጀምረናል። እንግዲህ ከዚህ በኋላ ወደዛ ነው የምንሄደው።
ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ ኢትዮጵያ ውስጥ በተወሰኑ የሃይማኖት ተከታዮች እና በተወሰኑ ደግሞ የተወሰነ ብሔር ባላቸው ሰዎች ላይ ጥቃት ተፈጽሟል። ሰዎች ሞተዋል፣ ንብረት ተቃጥሏል፣ ከተማ ወድሟል። እሱ ላይ ያላችሁ አቋም ምንድን ነው? የኢትዮጵያ መንግስትን እንደምትቃወሙት ሁሉ በእነዚህ ላይ ያላችሁ አቋም ምንድን ነው?
ችግሩ እሱን ለማጣራት በጣም ይከብዳል። ምክንያቱም የኢትዮጵያ መንግስት የሀጫሉ ሞት እንደታወቀ ኢሚዲየትሊ ኢንተርኔቱን አጥፍቶ ይህን አይነት ነገሮች ሲፈጸሙ ማን እንደፈጸመ ማጣራትም አይቻልም ነበረ። ንብረት መውደሙ፣ ሰው መሞቱ፣ እንደዚህ አይነት ነገር ኦብቪየስሊ በጣም መጥፎ ነው። ሰው የሚፈልገው ሰው የለም። እዚህ ፕሮቴስት የምናደርገውም እንደዛ አይነት ነገር ለመደገፍ ሳይሆን እስረኞችን እንዲፈቱና ሰብአዊ መብት እንዲከበር ነው። እንደዛ መደረጉ በማን እንደተደረገ ለማወቅ ትንሽ ይከብዳል። ኢንቨስቲጌት እስከሚደረግ ድረስ ማን እንዳደረገ አይታወቅም። ግን እንደዛ መሆኑ በጣም ያሳዝናል። ሰው መሞቱን በጣም ያሳዝናል። ከየትም ብሄር ከየትም ሃይማኖት ሲሆን ሰው መሞቱ እስከ ትራጀዲ እንዲሆንም አይፈለግም። ግን ይሄኛው ሱፍ አድርጓል ብሎ ለማለትም አይቻልም። ምክንያቱም ኢንፎርሜሽን ቢወጣበት ዘኒ ሁሉ ተዘግቶ ነበረ።
ኤፍራታ ይሄኛው ቡድን ይሄንን ፈጽሟል ብዬ አይደለም ጥያቄውን ያቀረብኩልሽ የነበረው። እንደዚህ አይነት ነገሮች ደርሰዋል እሱ ላይ ምን አስተያየት አላችሁ የሚል ነው የነበረው ጥያቄ። የኢትዮጵያ መንግስት ብቻ ነው መረጃዎቹን የሚያወጣቸው ላልሽው ደግሞ የኢትዮጵያ መንግስት ብቻ ሳይሆን ለምሳሌ እንደ አሜሪካ ድምጽ፣ እንደ ቢቢሲ፣ እንደ ዶቼ ቬለ ያሉ ዓለም አቀፍ የሚዲያ ተቋማት ተጎጂ የሆኑ ሰዎችን አነጋግረው እማኝነታቸውን በሬዲዮ ሰጥተዋል። እነዚህ ሰዎች የደረሰባቸውን ጉዳት ሲናገሩ በማንም ይፈጸም በማንም በሰብአዊ ዜጎች ላይ እንደዚህ ያለ ነገር ሲፈጸም እንደ አንድ ወጣት ሰው ምን አስተባባለሽ? እናንተ ሰልፉን ሲያስተባብራችሁት ሰዎች ምን አስተባባላችሁ ነበር ጥያቄ?
የሰው ህይወት ማለፍ ፕሮፐርቲ ዳመጅ መሆኑ እንደዚህ አይነት ነገር በጣም ያሳዝናል። እሱ ምን የሚደገፍ ሰው የለም። አይ ዶንት ቲንክ ስቴት ኒያውን ሳይድ ማለት ነው። ሚዲያ እንደዚህ ገብቶ መጠየቅ ሚችል ይኖራል፣ ግን at the end of the day በጣም ሴንሰርሺፕ አለ። ኢንተርኔት መዘጋቱ ራሱ ሰው የኢትዮጵያ መንግስት መርጦ ኢንተርቪው እንዲደረግም እንደዛም ለማድረግ ቢችል የሚያደርግ አይነት አሬንጅመንት ነው። እሱን ጀስት ፖይንት አውት ለማድረግ ነው። ሰው መሞቱ ሁሉ ጊዜ ትራጀዲ ከየትም ብሄር ቢሆን በጣም የሚያሳዝን ነገር ነው። እሱን
ከዚህ ቀደም በነበሩት አንዳንድ ሰልፎች ላይ ለምሳሌ ነፍጠኛ ተብሎ የተለዩ ሰዎች ላይ ጥቃት የሚፈጸም የሚጠይቁ ሀሳቦች ተንጸባርቀው ነበር። ዛሬ እናንተ የሰልፋችሁን መክፈቻ ስታደርጉ ንግግር ያደረጉት ወጣቶች ከጥላቻ ንግግሮች ሰዎች እንዲታቀቡ ሲመክሩ ሰምቻለሁ። ስለዚህ በእነዛ ንግግሮች ተከፍታችኋል? ደጋፊ አይደላችሁ ማለት ነው የእነዛ ሀሳቦች?
እኛ የምንፈልገው ፍትህ ነው። እኛ የምንፈልገው ዲሞክራሲ ነው። አንድን ጉርስ ነፍጠኛ ምን ብለን እንደዚህ ስም አውጥተን ለመጥላት ሳይሆን ሰው እስር ቤት ያለ ሰው ያለ ወንጀል የታሰረ ሰው እንዲፈታ ዲሞክራሲ ኢትዮጵያ ውስጥ እንዲኖር እንጂ አንድን ብሄር ገለልተኛ አድርገን እነሱን እሳት ለማድረግ አይደለም። እንደዚህ አይነት አስተሳሰብን ትክክል አይደለም። እኛ ከስራ አግሮ ያናደርገን።
አሁን ከምታደርጉት ሰልፎች የምትጠብቁት ውጤት ምንድን ነው?
አሁን የምናደርገው ሰልፍ ዩኤስ ገቨርንመንት እኛ የምንፈልገውን ዲማንዳችንን ሶስቱ የዩኤስ ሲቲዝን እንደታሰሩ እና ካንስለር አክሰስ እንደሌላቸው እንዲያውቁ፣ ድምጻችን ደግሞ በሚዲያ እንደዚህ አሁን እንደዲሰርቭ እንደምታደርጊኝ እንዲወጣ እና ሰው እንዲያውቅልን እና በሰነድ ኢንቨስቲጌሽን እንዲጀመር ስለ አሳሲኔሽን እንደዚህ ሁማን ራይት ቫዮሌሽን ኢትዮጵያ ውስጥ እየተፈጸመ ስላለ እሱ ላይ ኢንዲፐንደንት ኢንቨስቲጌሽን እንዲደረግ።
ቁጥራቸው የበዛ ወጣቶች የተጠቀሱትን ሀሳቦች በመያዝ በእግራቸው እየተጓዙ ተቃውሞ እንደሚያሰሙ ኤፍራታ ገልጻልናለች።
ተከታዩ መጽሔት ርዕስ እናልፋለን። የኢትዮጵያውያን ማህበረሰባዊ ድርጅቶች ኔትወርክ በሚል በመላው ዓለም የተሰባሰቡ 50 የሚደርሱ የኢትዮጵያውያንና ትውልደ ኢትዮጵያውያን የሲቪክ ድርጅቶች የኢትዮጵያ መንግስት ሕግን በማስከበርና በአባይ ጉዳይ ያሳየውን አቋም በመደገፍ መግለጫ አውጥተዋል። በመግለጫው ዙሪያ ደረጀ ደስታ ከአስተባባሪዎቹ አንዱን አነጋግሮ ተከታዩን አጠናቅሯል።
የኢትዮጵያውያኑ ማህበረሰባዊ ድርጅቶች ትስስር የማህበረሰብ ድርጅት አስተባባሪ ኢንጂነር ዝቀል ዘለቀ ድርጅቱ ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከደቡብ አፍሪካና ኒውዚላንድ ከመሳሰሉ አገራት የተሰባሰቡ መሆኑን ጠቅሰዋል። መግለጫውን ለምን ማውጣት እንዳስፈለገ ኢንጂነር ዝቀል ዘለቀ ሲገልጹ
ኢትዮጵያ አሁን አሳስቲንግ ውስጥ ገብታለች። በአሁኑ ጊዜ መንግስት እንዲያርግ እያሉ መጫወቻውና አንዴ ህገ መንግስት አንዴ ክልል መንግስት እያሉ ሰማን ሰዓት አሁን የኢትዮጵያ መንግስት በዶክተር አብይ የሚመራውን መንግስት የሚያደርጉትን ህዝቦችን አንድ ጋር አድርጎ ሀገሪቱን አንድ አድርጎ ለመያዝ እና ጥፋት ያጠፉትን ለፍርድ በማቅረብ ላይ የሚያደርጉትን ጥረት በመደገፍ ኢትዮጵያ አንድ ሆና ከገባችበት አጣብቂኝ ውስጥ የምትወጣበትን ሁኔታ ለመደገፍ ነው። የመንግስት ተለጣፊ ድርጅት አለ። መንግስትም ጥፋት ሲያጠፋ ኤክሰስም ሲኖር መንግስትንም የምንገስጽ እና አሁን ግን ባለው ሁኔታ እናደረገው ነገር ሁሉ መሬት ላይ ተጨባጭ ሁኔታ እያየ መሆን ስላለበት በተለያዩ ከተማዎች ከአዲስ አበባ ጀምሮ በኦሮሚያ ከተሞች ውስጥ ሰዎችን በስና በማንነታቸው በቋንቋቸው የሚደረጉ በደሎችና ግፎች በቃላት ሊገለጹ የማይችሉና እዚህ ላይ በእንግሊዝኛ ጠቀም ብትፈቅድልኝ it is beyond our ability to comprehend in a miserable atrocity. እና ይሄንን አንደኛ መቆም አለበት መንግስትም ያቆምከው የሚለው ይሄንን የሰሩት ለፍርድ መቅረብ አለባቸው። ከዛ ሁሉ ደግሞ አልፎ መንግስትም ቢሆን ወይ መንግስትን የሚወክሉ ድርጅቶች እነኝን የተጎዱ ሰዎች ሄዶ መጎብኘት ፈረሰውንም ቤት ሆነ የተገደሉትንም የተጎዱትንም አይዟችሁ አለንላችሁ ማለት አለባቸው። አሁን የተጎዱ ሰዎች መሰሪያ ያቱ ሁሉ አለን የሚባለው የፌዴራል ፖሊስ ገብቷል ተብሏል እና ይህንም መረጋጋት መፈጠር አለበት።
ቅድሚያ መስጠት የሚገባን ቅድሚያ ሰጥተን ሌላውን በጊዜው ማድረግ ይኖርብናል ይላሉ።
ኢትዮጵያ የምትባል ሀገር ከሌለች ምንም ነገር ሊኖራችልም። ኢትዮጵያ ያለ ግድብም ያለ አባይም ያለ ምንም መሮጥ ይችላል። እኛ ግን ኢንተርናሊ እየተባላን ሀገሪቷን ዲስታብላይዝ አድርገን እስከ መገነጣጠል መድረስ የለብንም እና እኛ ይህን የምናደርገው ነገር አሁን ላለው የኢትዮጵያ ሁኔታ ተረባርበን ስልጣን ላይ ያለውም ከመንግስት ጋር ሆነ ከሲቪክ ሶሳይቲዎች ጋር ከፖለቲካ ድርጅቶች ጋር ሀገሪቱን አረጋግተን አንድነን ከዛ በኋላ ምርጫም ሆነ ኮንስቲቱሽን መቀየርም ሆነ የክልል አከላለልም ሆነ ሁሉም ነገር በጊዜው ይደርሳል።
የአባይ ጉዳይንም በሚመለከት ይህንን ብለዋል።
ይህንን ኔትወርክ ለግድቡንም ላይ የሚደረገው ግብጽ የምትሰራውን ትልቅ አሻጥር በራሳችን ውሃ በራሳችን ግድብ መታ እኛን ለማድረስ ፈልጋለች። የግብጽንም ጉዳይንም አንድ የምናደርግበት ቱል ለሚሆነው ወደፊት ደግሞ የኢትዮጵያ ኮሚኒቲዎች የኢትዮጵያ በየከተማው በየስቴቱ በየአገሩ ያሉትን የኮሚኒቲ አሶሲሽኖችንም ኔትወርክ ፈጥረን አንድ ጋር እየተናበብን ጥሩ ጥሩ ቤስት ፕራክቲሶችን ሼር እየተደራረግን ከልጅ ልጅ ሊቆይ የሚችል ኔትወርክ ነው እኛ መስራት ፈልገው።
የማህበራዊ ትስስሩ በውጭ ብቻ ያሉ ኢትዮጵያውያንን ብቻ ሳይሆን በአገር ውስጥም ገብቶ ህዝቡን አስተባብሮ የሚሰራ እንደሚሆን ጠቅሰው እንዲያውም ኢትዮጵያዊነት የሚባለው ድርጅታችን ኢትዮጵያ ውስጥ ቅርንጫፍ ከፍቶ እየሰራ ነው ብለዋል። ለአሜሪካ ድምጽ ደረጀ ደስታ።
ደረጀን ለዘገባው አመሰግናለሁ። አድማጮች ለመጨረሻው መስሄቱ የተለታኔ እንሽያገር። ፖሊስ የአርቲስት ሀጫሉ ሁንዴሳ እንግዲያ ተከትሎ በተነሳው ሁከት በደረሰው ጥፋት ተጠርጥረው በስር ላይ በሚገኙ ግለሰቦች ላይ ተጨማሪ ምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው ፖሊስ ያቀረበውን ጥያቄ ተቃውመዋል። ከተከሳሾቹ አንዱ የሆኑት አቶ ጀዋር መሐመድ አያያዛቸውን አስመልክቶ አሉ ያሏቸውን ጉድለቶች እንዲሻሻሉ ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ በተለያዩ ጉዳዮች ላይ ትዕዛዝ መስጠቱን ጠቅሶ መለስካቸው አማሃ ተከታዩን አድርሶናል።
ትናንት ሐምሌ 9 ቀን 2012 ዓ.ም ምረት ከቀትር በኋላ በፌደራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ፖሊስ በተለያዩ መዝገቦች የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተከሰከሰው ሁከት በሰውና በንብረት ላይ በደረሰው ጉዳት ጠርጥሬያቸዋለሁ ያላቸውን ሰዎች አቅርቧል። በተጠርጣሪዎቹ ላይ የጀመረውን ምርመራ ገና አለማጠናቀቁን ጠቅሶ ተጨማሪ የምርመራ ጊዜ እንዲሰጠውም ፍርድ ቤቱን ጠይቋል። በዚሁ መሰረት ሐምሌ 6 ቀን 2012 ዓ.ም ምረት ተጨማሪ የ14 ቀን የምርመራ ጊዜ በጠየቀባቸው በአቶ በቀለ ገርባ ላይ ፍርድ ቤቱ ቀደም ሲል በዋለው ችሎት ከሁለቱም ወገን የቀረበውን ክርክር መርምሮ ሲበይን ለፖሊስ 11 ቀን ተጨማሪ የምርመራ ጊዜ ሰጥቶ ለሐምሌ 20 2012 ዓ.ም ምረት እንዲቀርቡ ተለዋጭ ቀጠሮ ቆርጧል። በሌላ መዝገብ ደግሞ ፍርድ ቤቱ የአቶ ጀዋር መሐመድን ጉዳይ መርምሯል። ፖሊስ በዚህ መዝገብ እስከ ዕለቱ ያከናወነውን የምርመራ ሥራ ዝርዝሮ ቀጣይ የምርመራ ሥራዎችን ለማከናወን የ14 ቀን ተጨማሪ ጊዜ ጠይቋል። አቶ ጀዋር መሐመድ ለሐምሌ 22 ቀን 2012 ዓ.ም ተበረት እንዲቀርቡ አዟል። ቀጥሎም የአቶ ጀዋር መሐመድን አቤቱታ አዳምጧል። ተጠርጣሪው እንደዘረዘሩት ከተያዙበት ጊዜ ጀምሮ ከቤተሰቦቻቸው ጋር የሚገናኙት በጣም በሩቁ በመሆኑ በቅጡ እንኳን መሰማማት እንደማይችሉ አስረድተዋል። ጠበቃቸውን በፈልጉት ጊዜ እንዲያገኙና እንዲያማክሯቸው ጠይቀው እስከዛሬ ከጠበቆቻቸው ጋር በሚያደርጉት ግንኙነት ላይ የፖሊስ አባል ባጠገባቸው ስለሚኖር ሊጠበቁ የሚገባቸው የግል ምስጢራቸውን በእሳቸውና በጠበቆቻቸው መካከል እንዲቆዩ የሚያስችላቸው ሁኔታ እንዲፈጠርላቸው አቤት ብለዋል። በእስር የሚገኙበት ክፍል ከባድ ቅዝቃዜ እንዳለውና የኤሌክትሪክ መብራት በሌለበት ጊዜም ምንም አማራጭ ብርሃን ምንጭ እንደሌላቸው ተናግረዋል። ፍርድ ቤቱም የተጠርጣሪውን ጥያቄ ተቀብሎ ተጠርጣሪው በወዳጅ ዘመዶቻቸውን በ2 ሜትር ርቀት እንዲያገኙ በአያያዝ ረገድም ሊሻሻሉ የሚገባቸውን ሁሉ የሚመለከተው አካል እንዲፈጽም ትዕዛዝ ሰጥቷል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋም ፖሊስ በዚህ ችሎት ካቀረባቸው ተጠርጣሪዎች መካከል አንዱ ነበሩ። በፖሊስ ጥርጣሬና አለኝ በሚለው ማስረጃ መሰረት አቶ እስክንድር አድርገዋል ያለውን የተጠርጣሪ ጠበቃ አቶ ሄኖክ አክሊሉ ለቪኦኤ ዘርዝረዋል።
አቶ እስክንድር ብሔርን ከብሔር ለማጋጨት የተለያዩ እምነቶችን ለማጋጨት አዲስ አበባ ውስጥ ወጣቶችን አደራጅተዋል፣ ሰብስበዋል። እነዚህ ወጣቶች ገንዘብ አከፋፍለዋል። ወጣቶቹን ለማደራጀት በስልክ የተለያየ ልውውጥ አድርገዋል። በመኪና ሆነው ቀስቅሰዋል። በአካልም ሄደው እነዚህ ወጣቶችን አናግረዋል እና አዲስ አበባ ላይ የጀመርነውን ትግል እዚሁ አዲስ አበባ ላይ እንጨርሳለን አሉ እና በዚህ ምክንያት እስካሁን ባገኘሁት ማስረጃ ከ54 ሚሊዮን ብር በላይ ጉዳት ደርሷል። ከአስር ህይወት በላይ ጠፍቷል፣ እንዲጠፋ አድርገዋል። እንደዚሁም አካል ጉዳትም ተፈጽሟል እና አዲስ አበባ ላይ ሁከትና ብጥብጥ አስፈጽመዋል፣ እንዲፈጸም አድርገዋል የሚል ነው ፖሊስ አቶ እስክንድርን ጠረጠርኩበት ያለው ነገር።
ፖሊስ አክሎ አሁንም የቀሩ የምርመራ ስራዎች እንዳሉት በመዘርዘር ፍርድ ቤቱ ተጨማሪ የ14 ቀን ጊዜ እንዲሰጠው ጥያቄ አቅርቧል። ጠበቆቻቸው ይህን የፖሊስ ጥያቄ በጽኑ ተቃውመውታል። ፍርድ ቤቱ የሁለቱንም ክርክር አዳምጦ ለፖሊስ ተጨማሪ 13 ቀን ፈቅዷል። አቶ እስክንድር ለፍርድ ቤቱ የተለየ አቤቱታ አቅርበዋል። በጠበቃቸው አንደበት አቤቱታቸው ይህን ይመስላል።
እሳቸው ለፍርድ ቤት የተናገሩት ምንድን ነው? በተያዝኩበት ጊዜ በፌዴራል ፖሊስ አባላት የተፈጸመብኝን ድብደባ መክሰስ እፈልጋለሁ። እሳቸው በአንደበታቸው የተናገሩት ነው። የደበደቡኝን ሰዎች እለያቸዋለሁ፣ አውቃቸዋለሁ፣ ማስረጃ አለኝ። የተፈጸመው ነገር ህገወጥ ነገር ስለሆነ በህግ እንዲጠየቅልኝ ይደረግ ብለው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም ይህንን ጥያቄያቸውን ተቀብሎ የፌዴራል ፖሊስ ወንጀል ምርመራ ይህንን ነገር እንዲከታተልና መስራት ያለበትን ነገር እንዲሰራ ትእዛዝ ሰጥቶላቸዋል።
ፍርድ ቤቱ በሌሎችም መዝገቦች ላይ ትእዛዞችን ሰጥቷል። በአጠቃላይ መዝገቦቹ ለሐምሌ 20 ቀን 21ና 22 2012 ዓ.ም ተቀጥረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ፕሬዚዳንታዊ ምርጫ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ያስከተለው ሁኔታ ዩናይትድ ስቴትስ ውስጥ ለምረጡኝ ዘመቻዎች ተይዘው የነበሩ እቅዶችን ማስተጓጎሉን ቀጥሏል። የፕሬዚዳንት ዶናልድ ትራምፕ የምርጫ ዘመቻ ታዲያ ግዙፍ የማስታወቂያዎች መድቡ ተቀናቃኛቸውን ማጥቃቱን አፋፍሞ ተያይዞታል። የዋይት ሀውስ ቤተ መንግስት ዝግጅቶችንም ለምረጡኝ ቅስቀሳ እየተጠቀመበት ነው። በሌላ በኩል የዲሞክራቲክ ፓርቲ ተፎካካሪያቸው እንደሚሆኑ የሚጠበቁት ጆ ባይደን በየቦታው መዘዋወሩና ጋዜጣዊ መግለጫ መስጠቱን ጋብ ባደረገ አካሄዳቸው ቀጥለዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳ ክስዋራ የሁለቱን የምርጫ ዘመቻዎች ስልቶች ታስቃኘናለች። ቆንጅታየ እንደሚከተለው አሰናድተዋለች። የግራ ክንፍ ጽንፈኛ መንጋ አጀንዳ ምንድን ነው? ከተሞቻችንን መቆጣጠር፣ የፖሊስን በጀት መከልከል፣ የተቀሩትንም ከተሞች ይህንኑ አጀንዳ እንዲከተሉ መጫን ነው። ጆ ባይደንም የእነሱ ወገን ናቸው።
የፕሬዝደንት ዶናልድ ትራምፕ የምርጫ ቅስቀሳ ማስታወቂያ በተቀናቃኛቸው ላይ ያስተላለፈ ካለው አሉታዊ መልእክት አንዱ ነው።
Innocent children fatally shot.
ንጹሃን ልጆች በጥይት እየተመቱ እየተገደሉ ነው።
በኮሮና ቫይረስ ወረርሽኝ ምክንያት የምርጫ ዘመቻ እቅዶች በመስተጓጎላቸው ፕሬዝዳንት ትራምፕ እንዲህ ባሉ የዜና ማሰራጫዎች የሚተላለፉ ቅስቀሳዎችና የዋይት ሃውስ ዝግጅቶች ላይ አትኩረው እየሰሩ ናቸው። በአብዛኞቹ የህዝብ አስተያየት ግምገማዎች ከሳቸው የበለጠ ድጋፍ ያገኙ ያሉትን የዲሞክራቲክ ፓርቲውን ታሳቢዎቹ ጆ ባይደንን ለማጥቃት እየተጠቀሙባቸው ነው። ማክሰኞ ዕለት በዋይት ሃውስ ያስተዳደራቸውን የቻይና ፖሊሲ ይፋ ባደረጉበት ጉባኤ ፕሬዝዳንት ትራምፕ ይህንኑ ነው ያደረጉት።
ባይደን ሳይድስ ዊዝ ቻይና ኦቨር አሜሪካ።
ባይደን በተደጋጋሚ ከአሜሪካ ጎን ሳይሆን ከቻይና ጎን የቆሙ ሰው ናቸው።
በማግስቱ ረቡዕ አትላንታ ከተማ የመሰረተ ልማት አውታሮችን በተመለከተ ዝግጅት ላይም እንዲሁ
Biden is happy to tie up projects in red tape and we want to get
Biden projectoch be bureaucracy bitafaru desilachual nya degmo megembat no menfelgo
እንደ ሚስተር ትራምፕ ሁሉ የቀደሙ ፕሬዝዳንቶችም ቢሆኑ በፕሬዝዳንታዊ ምርጫ አመት በዋይት ሃውስ ላይ የሚደረጉ ጉባኤዎችና ዝግጅቶችን ስለ ክንዋኔዎቻቸው ለማውራት ተጠቅመውባቸዋል። እንዲያውም የሮዝ ጋርደን ስትራቴጂ በሚል ቅጽል ይታወቃል። በአሜሪካ ኢንተርፕራይዝ ኢንስቲትዩት የፖለቲካ ተንታኝ ምሁር የሆኑት ኖርማን ኦርንስቲንግን ቢሆንም በዚህ መጠን አልነበረም ይላሉ።
But if you use an event like that, or you use a press conference that's supposed to be about an official announcement.
ነገር ግን እንዲህ አይነቱን መድረክ ከተጠቀምክ ወይም ጋዜጣዊ ጉባኤ ካደረክ ሆንግ ኮንግን የሚመለከት ፖሊሲ ይፋ የምታደርግበት መሆን አለበት እንጂ 90%ውን የፖለቲካ ተቃዋሚህን ለማጥቃት መዋል የለብህም። የቀደሙት ፕሬዝዳንቶች እንዲህ አልነበረም የሚያደርጉት።
የቀድሞ ምክትል ፕሬዝዳንት ጆ ባይደን ባንጻሩ በልክና አድርገው የሚል አይነት አካሄድ ላይ ናቸው። ለምረጡኝ ዘመቻቸው በየቦታው መዘዋወሩን ጋዜጣዊ ጉባኤ መስጠቱን ገድበው ዴላዌር ክፍለ ግዛት የሚገኘው መኖሪያ ቤታቸው እንደተከተቱ ናቸው። በቫንደርቢልት ዩኒቨርሲቲ የፕሬዝዳንታዊ ጥናቶች መምህሩ ቶማስ ሹዋርትስ ፕሬዝዳንቱ እንደልባቸው እንዲናገሩ ባይደን መድረኩን መልቀቃቸው ጠቅሟቸዋል ይላሉ።
Limiting Biden's exposure but also allowing Trump to have the main news coverage as
Biden ወጣ ማለቱን ጋብ ማድረጋቸውና ትራምፕ ዋናውን የዜና ሽፋን ማግኘታቸው እንዲያውም በደንብ ሰርቷል። ምክንያቱም ትራምፕ በትክክል ፖሊሲ በሚያንጸባርቅ መንገድ አይደለም የሚናገሩት። በተደጋጋሚ የተሳሳተ ነገር ስለሚናገሩ ሌላው ወገን እርሳቸውን ለመቃወም በደንብ ሊጠቀምበት ይችላል።
የኋለኛው የኪኒፒያክ ዩኒቨርሲቲ የህዝብ አስተያየት ግምገማ እንደሚጠቁመው ጆ ባይደን ዶናልድ ትራምፕን በመራጭ ድጋፍ 52-37 ከመቶ በሆነ ሰፊ ልዩነት እየመሯቸው ነው። ይሄ እንግዲህ ከፕሬዝዳንት ትራምፕ የምርጫ ዘመቻ ጋር ሲነጻጸር ለምረጡኝ ቅስቀሳ ማስታወቂያዎች የመደቡት ወጪ እጅግ በጣም ያነሰ ሆኖ ሳለ ነው።
እኔ ፈጽሞ ፍርሃት በመንዛት እና በመከፋፈል አልነግድም ቃል ገባላችኋለሁ።
ጆ ባይደን የምረጡኝ ቅስቀሳ መልእክት በብዛት የሚያተኩረውም ህዝቡን በቀውስ ወቅት ባንድነት እንዲቆም ማስተባበር ላይ ነው።
I will not abandon you. We're all in this together.
እኔ አልተዋችሁም በዚህ ሁላችንም አብረን ነን።
ትራምፕ ያን ያደረጉ አይደለም የሚለውን መልእክት ለማስተላለፍ ነው።
ቆንጅታዬ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ዝግጅት ደግሞ ትምህርት በኢትዮጵያ ይለናል። በኢትዮጵያ የኮቪድ-19ን መዛመት ለመቀነስ ከመጋቢት ወር መግቢያ አንስቶ የትምህርት ተቋማት ተዘግተዋል። መጪውን የትምህርት ዘመን በተመለከተም የትምህርት ሚኒስቴር ባለፈው ሳምንት ከ8ኛና 12ኛ ክፍል ውጪ ያሉትን ተማሪዎች በሙሉ ያለ ፈተና ወደ ቀጣዩ ክፍል እንዲዛወሩ ወሰነ ሲሆን ለ8ኛና ለ12ኛ ክፍል ተማሪዎች ግን አገር አቀፍ ፈተናዎች በኢንተርኔት ድረገጽ አማካኝነት የሚሰጡበት ሁኔታ ያመቻቸ መሆኑን አስታውቋል። ከፍተኛ ትምህርትን በተመለከተም የሳይንስና ከፍተኛ ትምህርት ሚኒስቴር ከጤና ጥበቃ ሚኒስቴር የሚወጣውን መረጃ መሰረት በማድረግ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በሚወሰንበት ወቅት በቅድሚያ የሚገቡት ተመራቂና ከአራተኛ ዓመት በላይ ያሉ ተማሪዎች መሆናቸውን አስታውቋል። የደንገረመው በሚኒስቴር መስሪያ ቤቱ የኮሙኒኬሽን ጉዳዮች ዳይሬክተሩን አቶ ደቻሳ ጉርሙን አነጋግራ ተከታዩን አጠናቅራለች።
የሳይንስና ከፍተኛ ትምህርት ሚኒስቴር በቀጣይ የትምህርት አመት ከጤና ሚኒስቴር በሚወጣ መረጃ ላይ በመመርኮዝ ትምህርት የሚጀምርበትን ሁኔታ እያመቻቸ መሆኑን አስታውቋል። በቀጣዩ የትምህርት ዘመንም የገጽ ለገጽ ትምህርት ሲጀመር ተመራቂዎችና ከአራተኛ አመት በላይ ያሉ ተማሪዎች ቀድመው እንደሚመለሱ የገለጸ ሲሆን ተማሪዎቹ በመጀመሪያዎቹ ጥቂት ወራትም በ2012 ዓ.ም ያላጠናቀቋቸውን ቀሪ ትምህርቶች ካጠናቀቁ በኋላም ቀሪዎቹ ሌሎች ተማሪዎች ተማሪዎች ትምህርት እንደሚጀምሩ አስታውቋል። በሚኒስቴር መስሪያ ቤቱ የኮሙኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ የትምህርት አሰጣጡ በሁለት ዙር የተከፈለ ነው ይላሉ።
ይሄ በሽታ የስጋት መጠኑን ቀንሶ ጤና ሚኒስቴር ከዚህ በኋላ ያለበት ሌቨል ይሄ ነው የሚለው ነገር መረጃ ከተሰጠ በኋላ እንደ ሀገር ደግሞ መንግስት ሲወስን በግል የሚሆን በመንግስት ያሉት ዩኒቨርሲቲዎቻችን ከግሞተ አገልግሎታቸው ይመለሳሉ። ያንን ስናደርግ ግን እንደኛ መንግስት ዩኒቨርሲቲዎች ያው ኮቪድ በአንድ ዜሮ ስለማይሆን ተማሪዎችን ሁለት ቦታ ከፍለን ያለፈውን በጀት ዓመት የ2012ንም የ2013ንም ትምህርት አጣጥመን መስጠት እንችል ለማመቻቸት ነው። ይህ ማለት ምንድን ነው? ተመራቂ ተማሪዎችንና አራተኛ ዓመትና ከዛ በላይ የሆኑ ተማሪዎችን በአንዴ ተቀብለን እነሱን ሪፈር ካስደረስን በኋላ ከአንደኛ ዓመት ከሶስተኛ ዓመት ያሉትን ተማሪዎች ደግሞ በሚቀጥለው ጊዜ ማለት
አቶ ደቻሳ ተማሪዎቹ መቼ እንደሚመለሱ የተወሰነ ጊዜ አለመኖሩን ጠቅሰው በዚህ ዓመት ያልወሰዳቸውን የትምህርት መርሃ ግብሮች ለማካካስም ትምህርት በሚጀመርበት ሰዓት በተለምዶ ከነበረው ከመደበኛው የትምህርት ሰዓት ረዘም ባለመልኩ እንደሚቀጥል ጠቁመው በዚህ ምክንያትም በቀጣይ የትምህርት ዓመት ላልተወሰነ ጊዜ የማታ ትምህርት፣ የቅዳሜና እሁድ ትምህርቶች እንዲሁም የክረምት ትምህርት መርሃ ግብሮች እንደማይኖሩና ሙሉ ለሙሉ አጠቃላይ ትኩረት የሚሰጠው ለመደበኛ ተማሪዎች እንደሆነም አስታውቀዋል።
ቶሎ ብለን ተማሪዎችን ቁጥራቸውንም ማመጣጠን ማመጠን እንድንችል ለመደበኛ ተማሪዎች ብቻ ቅድሚያ በመስጠት የማታም ገና ደግሞ በሳምንቱ መጨረሻ ዊኪንድ በምንለው የሚማሩትንም ትተን ዊኪንዱንም ማታውንም ብለን ለመደበኛ ከጠቅመን እንደገና በኦንላይን የተጀመሩ ትምህርቶች አሉ። የተጀመሩ የተጀማመሩ ለሁለተ ዲግሪና ከዛ በላይ ላሉት ደግሞ ዩኒቨርሲቲዎች የራሳቸውን ሁኔታ አመቻችተው በኦንላይን ትምህርቱ እንዲቀጥል ነው የተደረገው። የሆኑ ስራዎች አሉ። እሱም አጋዥ ስለሆነ ለመደበኛው ትምህርት አጋዥ ስለሆነ እሱንም የበለጠ በማጠናከር ዩኒቨርሲቲዎቹ እነኚህ ክራውድድ የሆኑ ስራዎች እጃቸው ላይ ስላሉ ለመደበኛው ተማሪዎች ቅድሚያ በመስጠት ይህንን ለመስራት እየታቀደው ከሌሎች ጋር ያሉ ነገሮች ግን በሂደት በጥናት የሚመለስ ይሆናል።
በቀጣይ የትምህርት ዘመን ከተለመደው በተለየ መልኩ ተማሪዎችና መምህራን ላይ ከፍተኛ የሆነ የትምህርት ጫና እንደሚጠበቅ የገለጹት አቶ ደቻሳ የቤተ መጻሕፍት፣ ቤተ ሙከራ፣ የዶርምና የመመገቢያ ክፍሎችን አጠቃቀም በተመለከተም ዩኒቨርሲቲዎቹ የራሳቸው አካሄድ እንዳላቸው ገልጸው ሰዓቱ ሲደርስ መመሪያዎች ይወጣሉ ይላሉ።
ዩኒቨርሲቲዎች ኖቲፋይ እናደርጋለን፣ እንዴት መምጣት አለባቸው፣ እንዴት ኮሌክት ያደርጋለን። ብዙን ጊዜ ዩኒቨርሲቲዎች ያመቻቻሉ ተማሪዎቻችን ወደ ዩኒቨርሲቲ በመውሰድም በመመለስም ሂደት። ስለዚህ ያንን ምስጊዜ ላውጥተን አመቺ በሆነ ሁኔታ አመቻቸን የምንገልጽ ይሆናል።
ደቻሳ ጉርሙ በአሁኑ ሰዓት ትልቁ አሳሳቢ ጉዳይ ኮቪድ-19 እየጨመረ መሄድ መሆኑን ገልጸው የገጽ ለገጽ ትምህርቱ በሽታው መቀነሱ እንደተገለጸ በቶሎ እንደሚጀመር አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ በመጨረሻው ዳደረግነው ዘገባ ነው የምናልፈው። ሲዳማ ክልል በመሆኑ ከደቡብ ክልል ተነጥሎ ብቻውን የቀረው ጌዲኦ ዞን ያደረጃጀት ጥያቄው የፍትሃዊ ተጠቃሚነትና የመልማት ጥያቄ ነው ሲሉ አንዳንድ ምሁራን በቡና ምርቱ የሚታወቀው የጌዲኦ ዞን ለደቡብ ክልልና ለሀገሪቱ የሚያበረክት ከፍተኛ መሆኑን ጠቁመው የኢኮኖሚና የፖለቲካ ተጠቃሚ መሆን ግን አልቻለም ይላሉ። ጥያቄው የህዝብ አይደለም ሲሉ የሚነሳውና ከዚህ ጋር በተያያዘ የሚቀርበውን የሰላምና የጸጥታ ስጋት የዞኑ መንግስት አስተባብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
በድለ ዩኒቨርሲቲ የትምህርትና የስነ ባህሪ ኮሌጅ መምህር መስፍን ደምሴ የገዲዮ በክልል የመደራጀት ጥያቄ ከተለመደ ወጣ ያለና መሰረታዊ የማደግና የመልማት ጥያቄ ነው በማለት ተናግሯል። ገዲዮ በራሱ የገዳ ስርዓት በተለይም በባለ መሪ በየ8 አመቱ በህዝብ በተመረጡ መሪዎች የሚመራ ህዝብ መሆኑን ገልጠው ይህ ጥያቄ ግን ዜጎች ለፍትህ፣ ለአንድነትና ለእኩልነት ከመያደርጉት የመት ጥያቄና ትግል ተለይቶ የምታይ አይደለም ብሏል።
በ1952 የሚችለው ተሮነት ብሎ የሚታወቀው አንዱ ጥያቄ የነጻነትና እኩልነት ራስን በራስ ላስተዳደር የሚል ጥያቄ ነው። በጣም መገናኘት አለብን ከማከለም መንግስት ጋር ነው የሚል ጥያቄ ነው። 1973ም የቅሻ ጦርነት ተብሎ የሚታወቀው የዚህ አንዱ አካል ጥያቄ ነው። በተመሳሳይ መልኩ ደግሞ ስክሪብ ግዜ ድረስም በኢህአዴግም ግዜ በተለያየ ግዜ የሚነሱ ጥያቄዎች አሉ።
የገዲዮ በክልል የመደራጀት ጥያቄ ህገ መንግስታውና በፍትሃውነት የመልማት ጥያቄ ነው የሚለው ምሁር በዞኑ 13000 የሚደርሱ አርሶ አደሮች መሬት አልባ መሆናቸውና የህዝቡም ትግግት እጅግ ከፍተኛ በመሆኑ ይህንን ችግር ሊፈታ የሚችል አሰራር እንደሚያስፈልግም ተናግሯል። የገዲዮን ያየር ንብረት ለውጥ የመሬት ለምነትና አግሮኢኮሎጂውን ያላገናዘበ የደቡብ ክልል የግብርና ስርዓት በዞኑ ተግባራዊ እንደሚሆን ይህ ደግሞ ዞኑን ለኪሳራ እንጂ ለልማት እንዳላደረገም ተናግሯል። በፋብሪካ የሚመረት የአፈር ማዳበሪያ ለማያስፈልገው ለገዲዮ መሬት የሚቀርብ የአፈር ማዳበሪያ ምርጥ ዘርና ኬሚካሎች በሚሊዮን ለሚገመት ኢዳ እንጂ እድገት ለዞኑ አላመጣም ብሏል። በመሆኑም በኢትዮጵያ ህግ መሰረት ዞን ሆኖ ፖሊሲና ስትራቴጂ ማውጣት ስለማይቻል የራሱን ክልል መስርቶ ይህንን አንገብጋቢ ችግር ፈቶ ህዝቡን ከችግር ለማውጣት እንዲቻልም የገዲዮ ህዝብ በክልል መደራጀት ያሻዋል ብሏል።
250 ሺህ በላይ የሚሆን አርሶ አደር ከ0.5 በታች ሄክታር የሆነ መሬት እያረሰ ነው የሚኖረው። ይሄ አንድ አርሶ አደር እንደ አርሶ አደር በትክክል አርሶ ይበላል ወይ ደግሞ ልጆቹንና ቤተሰቡን ያስተዳድራል ለሀገሩም ምርታማ ይሆናል ተብሎ ከመታሰቡ በታች ነው። ስለዚህ በጣም ክሪቲካል ነው። ይህንን ለመጥን የሚችለውን ስራ የምሰራ አድርጃጀት እስካሁን አልተፈጠረም። እንግዲህ ኢህአዴግ መምራት ከጀመረበት እስካሁን እንግዲህ እስከ 30 ዓመት ድረስ እንደሆነ ገነዘባለሁ። በዚህ ጊዜ ውስጥ እነዚህ ችግሮች ሊፈታ የሚያስችል ስራ ተሰርቶ አይታወቅም። ሰምቼ ማለት ይህንኑ ችግር በተገቡ በወቅቱ ተገንዝቦ ለዚህ የመመጥን ፖሊሲና ስትራቴጂ ቀጥታ ከማዕከላዊ መንግስት ጋር የተገናኘ ለመፍታትና ህዝቡ አሁን ከድህነት ወጥቶ ያለውን ፖቴንሻል በተገቢ መጠቀም የሚቻልበትን ሁኔታ መፍጠር የግድ የሚያስፈልግ ጉዳይ በመሆኑ
የገዲዮ ዞን በቡና ምርት በተለይም በይርጋ ጨፌ ልዩ ጣዕም ቡና የሚታወቅ ሲሆን ዞኑ ለሀገሪቱና ለክልሉ በሚያቀርበው የምጣኔ ሀብት አስተዋጽኦ ልክ ተጠቃሚ መሆን አለመቻሉንም ተናግሯል። በክልልም ሆነ በፌደራል ደረጃ የፖለቲካ ስልጣን ባለቤት አልሆነም ብሏል።
ክልሉ ጂዲፒ የቡናውን ገበያ 35% የሚሸፍነው ባይ ዘ ወይ ይሄ ገዶ ዞን ነው። የሀገሪቱን የቡና ሽፋን 10% የሚሸፍነው የገዶ ዞን ነው። ይሄ በኢሴክስ ዳታ በትክክል የተቀመጠና ኦፊሻል የሆነ መረጃ ነው። ይሄ ባለበት ሁኔታ ግን ያሉትን ልማቶችን ታየን፣ መሰረተ ልማቶችንም ካየን፣ የህዝቡንም ኑሮ ታየን እጅግ በጣም የሚያሳዝን ነው። ስለዚህ ከሌሎች ኢትዮጵያ ህዝቦች ጋር እኩል መልማት እንዳለበት ይታመናል።
በድላ ዩኒቨርሲቲ ለ10 ተከታታይ ዓመታት እንዳስተማሩ የሚናገሩት ዶክተር ደጀኔ ግርማ ፍትሃዊ የልማት ተጠቃሚነት ጥያቄ ተገቢ ነው ብሎ እንደሚያምኑ ተናግሯል።
ምናልባት ከዚህ ከሚያቀርበው ሀገራዊ የኢኮኖሚ አስተዋጽኦ አንጻር የዛን ያክል ተጠቃሚ ነበር ወይ የአካባቢው በዚህ ስራ ላይ ተሰማራው ብለን ስናይ ያን ያክል ተጠቃሚ አይደለም። ምክንያቱም አሁንም እንደምናየው መስተካከል ያለባቸው ነገሮች እንዳሉ በጣም የሚገልጹ ነገሮች አሉ።
ገዶ የራሱን ማህበራዊ ችግሮች እንዲፈታ እድል ሊሰጠው እንደሚገባም ጠቁመዋል።
ምናልባት በዓለም አቀፍ ደረጃ ሊጠቀስ የሚችል ነው የህዝብ መጠጋጋት ያለበት። ስለዚህ ይሄም ከአደረጃጀት ጥያቄ ጋር አብሮ የሚመለስ ነው። ሌላ አካባቢ ላይ የምናደርገውን ስትራቴጂ ቀጥታ እዚህ ጋር ኢምፕሊመንት ስናደርግ አብሮ ሊሄድ አይችልም። ወደ ህዝቡ ቀረብ ያለ አደረጃጀት ነው መከተል ያለበት።
የህግ መምህርና ባለሙያ መኮንን ፈልቀ በኩላቸው የገዲዮን በክልል ደረጃለው ጥያቄ ከህገ መንግስት ድንጋጌዎች አንጻር ተመልክተውታል።
ህገ መንግስቱ እስካልተሻሻለ ድረስ ህገ መንግስቱ በ47 ንዑስ ቁጥር 3 ላይ የሚለው ብሔር ብሔረሰቦች ህዝቦች የራሳቸውን ክልል በማናቸውም ጊዜ የመስረት ስልጣን አላቸው። ይሄ ደግሞ ከማንኛውም ሁኔታ ጋር የተያያዘ አይደለም። ምንም ቅድመ ሁኔታ አያስፈልግም። እንደውም ቅድመ ተነሱ ታሪካዊ ሁኔታዎች ለምሳሌ ይሄ ጥያቄ ለዘመናት ሲቀርብ የነበረው ጥያቄ ነው። አሁን ደግሞ ከደቡብ ክልል ደግሞ መገንጠላችን ደግሞ ገፊ ምክንያት ሆኗል የሚባለው በእርግጥ ትክክል ነው። እነዚህ ነገሮች ገፊ ምክንያት ናቸው። እነኚህ ነገሮች እንኳን ባይኖሩ ህገ መንግስቱ እንኳን አንኮንዲሽናል ነው የሚለው የራስን እድል በራስ መወሰን ከምንም ሁኔታ ጋር የሚገናኝ አይደለም።
ጥያቄው የህዝብ አይደለም እየተባለ የሚቀርበውና የሰላምና የጸጥታ ስጋት አስመልክተው የገዲዮ ዞን ምክር ቤት አባልና የዞኑ ትምህርት መምሪያ ኃላፊ አቶ ሽፈራው ቦጋሌ መሬት ላይ ያለው እውነት ወድህ ነው ብለዋል።
እኛ ከመንግስት ጋር ምንም ልዩነት የለም። የገዲዮ ህዝብ ከለውጥ አመራር ጋር ለውጡን ከመመሪያ መንግስት ጋር ምንም ቅሬታ የለውም። የበለጠ እንደውም የሚያምነው ይሄ የለውጥ አመራር የገደውን ህዝብ ችግር በደንብ ቀረብ ብሎ ተረርቶ የግድኦን ህዝብ ጥያቄ ይመልሳል የሚል እምነት ነው ህዝቡ ላይ ጠንካራ እምነት ጥያቄውም ኦሬዲ መጀመሪያ መተፈታ ጥያቄ ነው ምንም ድርድር የሚያስፈልገው አይደለም ምናልባት የፌደራል መንግስት መተሸገረው አጠቃላይ ደቡብ ችግር ሳይፈታ ገደውን መርቀ አላወጣም የሚል ሐሳብ ይዞት ሊሆን ይችላል እሱም ከሆነ በትግስት እንጠብቃለን የኛ ችግር ብቻ ይፈታልን የሚል እንትን የለንም
የሰላማዊ ሰልፍ ግርግር ከዳን ምናልባት እሱ ምናልባት በአንድ ሀገር ውስጥ ስለምንኖር እንደዚህ አይነት ጥርጣሬዎች በነሱ ለምን ተነሱ አይባልም ግን የገደው ወጣት የገደውን አርሶ አደር አይመለከትም ምክንያቱም በእንደዚህ አይነት ጸረ ሰላም ሁኔታዎች ገደው ትምህርት ተወስቷል ያለፈው ሁለትና ሶስት ጊዜ ትምህርት ወስዷል
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የገደው ዞን በክልል የመደራጀት ጥያቄ ተገቢ ነው ብሎ ኢዜማ ያምናል ብሏል ይልቁንስ መፈታት ባለበት መንገድ ላይ ምክረ ሐሳባቸውን ሰንዝረዋል
መምህር መስፍን ሙሉጌታ ባላለው በወናጎ ምርጫ ክልል ሁለት የኢዜማ ምክትል ሰብሳቢና በገዲዮ ዞን የምርጫ ክልል ደግሞ የወጣቶች ተጠሪ ነኝ የደቡብ ክልል አወቃቀር በራሱ ሰፊ ህዝብ ነው ከዚህ አንፃር የተለያየ አይነት ኢንቴንሽን ወይ ማሳብ ነው ያለው ስለዚህ አሁን ባለነበት ሁኔታ የዚህ አይነት ጥያቄ ምናልባት ሀገሪቱ ላይ የባሰ ሸክም ከመፍጠር ብዙም ለውጥ አያመጣምና ምናልባት ጊዜው ላይሆን ይችላል ከጊዜው ጋር ተያይዞ ባለው ነገር ወቅቱ ስለማይሆን ሰከን ብለን እናስብ የሚለው ሐሳብ በዛ መልኩ የተሰጠ መግለጫ ነው ነገር ግን እንደ አይነት ነገር የህብረተሰቡንም የመግለጽ ወይም የመጠየቅ መብት ደግሞ በማፈን አይደለም
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ክልል ያደረጃጀት ጥያቄዎችን ለመፍታት በበርካታ ዞኖች ተገኝተው ከህዝብ ጋር ውይይት ማድረጋቸውን ገልጸው በተለያዩ ጊዜ የተደረጉ ጥናቶች ተጣምረው ለተጨማሪ ጥናትና ውሳኔ ለፌደሬሽን ምክር ቤት መላኩን ሰሞኑን ከክልሉ ባለስልጣናትና ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው መድረክ አስታውቋል የክልሉ ጥያቄ የሚፈታው በውይይትና በምክክር መሆኑን ተናግሯል ስዳማ ሰኔ 27 2012 ዓ.ም ምህረት ክልሉ ነው መመሰረቱን ተከትሎ የገዲኦ ዞን አሁንም ከየተኛም የደው ክልል ጋር በመልካ ምድር እንደማይዋሰንም ተገልጿል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከ3:00 ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ተስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ተስታብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከ3:00 ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። I'm a better girl.
I sang you another yellow tapata in the Sangale. I had to have rang in the hard water. The quieter I was there, a warning. The more the men I love a turtle. The pain I said, I was there, a warning. The more the men I love a turtle. The pain I said, the rest of the house. I can't get out. But the family put me. ገብታ አይተኙ ነገር የለው ተፍታ እንዳሻኛ ገር አያዟዙረኝ እንዲህ አርባደል በጓ ያፈረ አወይ ፍቅር ወሬ ደሞ ደም አይኗ በተረከው ልቤ ናትር አወይ ፍቅር ወሬ ደሞ ደም አይኗ በተረከው ልቤ ናትር መረሳቴነው ሳልከራከራት አትበጣም ምንኝ በቁም በሞልኩላት በሚጢኖ ልቤ በትርየን ያ